የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምናመሻችሁ የዛሬ ሐሙስ የካቲት 28 2011 ዓ.ም ምረት ምሽት ያሰናዳናቸውን ዝግጅቶች ይዤ አብሬያችሁ የማመሸው ጽዮን ግርማ ነኝ። በኢትዮጵያ 8.3 ሚሊዮን ሰዎች አስቸኳይ የሰብአዊ እርዳታ እንደሚያስፈልጋቸው ተገለጸ። ዝርዝር ዘገባ አለን። በትግራይና በአማራ ክልል ህዝቦች መካከል ጦርነትና ግጭት እንዲኖር የጠባጫሪነትና ትንኮሳ የሚፈጽሙ የትግራይ ክልል አመራሮች ከድርጊታቸው እንዲቆጠቡ የአማራ ክልል ምክር ቤት አስጠነቀቀ።
በሁለቱ ህዝቦች መካከል ግጭት ለመፍጠር አንዳንድ አካላት እያደረጉ ያሉት ድርጊት በአማራ ክልል ምክር ቤት ምንም አይነት ተቀባይነት እንደሌለው ገምግሟል።
በሙሉ ዘገባ እንመለስበታለን። የትግራይ ክልል ምክትል ርዕሰ መስተዳድር ከዚህ ቀደም የሰጡትን አስተያየትም አካተን በሙሉ ዘገባ እንመለሳለን። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። አጠር ላሉ የምሽቱ ዓለም አቀፍ ዜናዎቻችን በድጋሚ ተመልሰን መጥተናል። በአዲስ አበባ ከተማ በስምንት ቡድኖች ተደራጅተው በጦር መሳሪያ የተደገፈ ከባድ የወንጀል ድርጊቶችን ሲፈጽሙ የነበሩ 48 ተጠርጣሪዎች በቁጥጥር ስር መዋላቸውን የፖሊስ ኮሚሽን አስታወቀ። ኮሚሽኑ በአዲስ አበባ ከጊዜ ወደ ጊዜ በተለይም በኮልፌ ቀራኒዮ፣ በንፋስ ስልክ ላፍቶ፣ የካ ቦሌ እንዲሁም በአዲስ አበባ ዙሪያ የኦሮሚያ ልዩ ዞን ቡራዩ፣ በሰበታና ሆለታ አካባቢ በሌሊት ዘረፋ እየተስፋፋ መምጣቱን በሰጠው ጋዜጣዊ መግለጫ ይፋ አድርጓል። በዋነኛነት በውጭ ሀገር ዜጎች፣ በባለ ሀብቶችና በመንግስት መሰረተ ልማቶች ላይ ያነጣጠረ ዘረፋና የተደራጀ ከባድ ወንጀል ድርጊቶች እየተደጋገሙ እንደመጡ ኮሚሽኑ ገልጿል። ይህንንም ተከትሎ ለስምንት ሳምንታት በተደረገ ጥናትና ክትትል በስምንት የተለያዩ ቡድኖች የተደራጁ 48 ተጠርጣሪዎችና የወንጀል ፍሬ የሆኑ ኤግዚቢቶች በቁጥጥር ስር መዋላቸው ተጠቁሟል። ተጠርጣሪዎቹ በፈጸሙት ወንጀል ድርጊቶች የዘረፏቸው ሽጉጦች፣ ተሽከርካሪዎች፣ በርካታ የኢትዮጵያና የውጭ ሀገር ገንዘቦች በቁጥጥር ስር እንደዋሉ የኮሚሽኑ የወንጀልና ትራፊክ አደጋ ምርመራ ምክትል ኮሚሽነር ሀሰን ነጋሽ ተናግረዋል። በሌላ ዜና በህገወጥ መንገድ ሲዘዋወር የነበረ 105 ክላሽንኮቭ የጦር መሳሪያ በቁጥጥር ስር መዋሉን የቡራዩ ከተማ ፖሊስ አስታውቋል። ከጋምቤላ ክልል ወደ አማራ ክልል በርካታ የጦር መሳሪያዎችን ጭኖ ሲጓዝ የነበረ ሌላ ተሽከርካሪም ትላንት ሌሊት በቁጥጥር ስር መዋሉ ተነግሯል። የዩናይትድ ስቴትስ ኮንግረስ በሳውዲው ጋዜጠኛ ጀማል ካሾጊ መገደል ክፉኛ በተቆጣበት በአሁኑ ወቅት ፕሬዚዳንት ዶናልድ ትራምፕ በሪያድ የአሜሪካ አምባሳደር እንዲሆኑ የታጩት ጄኔራል ጆን አቢዜድ የሁለቱን ሀገሮች ግንኙነት ተከላክለዋል። የኢራንን ጎጂ ተማጽኖ ለመቋቋም ከሳውዲ አረቢያ ጋር ጠንካራ ግንኙነት መፍጠር ለብሔራዊ ጥቅማችን እጅግ አስፈላጊ ይሆናል ብለዋል። በጡረታ የተገለሉት የጦር ሰራዊቱ ጄኔራል ጆን አቢዜድ ትላንት ሹመታቸውን በሚያጸድቀው የህግ መወሰኛ ምክር ቤት ፊት ቀርበው በተናገሩበት ወቅት የፍሎሪዳው ሪፐብሊካን ሴናተር ማርኮ ሩቢዮ በዚህ ወቅት የሳውዲው ልዑል አልጋ ወራሽ መሐመድ ቢን ሳልማን የለየላቸው ወንበዴ ሆነዋል ሲሉ ተችተዋል። ሳውዲ አረቢያ በቅርቡ የወሰደቻቸው እርምጃዎችን ተከትሎ ዩናይትድ ስቴትስ በየመን የምትሰጠውን ወታደራዊ ድጋፍ እንድታቋርጥ የሁለቱም ፓርቲዎች ሴናተሮች ሀሳብ ማቅረባቸው ይታወሳል። ዩናይትድ ስቴትስ በዋሽንግተን ፖስት ጋዜጣ አምደኛው ጀማል ካሾጊ መገደል ምክንያት በ17 የሳውዲ ዜጎች ላይ ማዕቀብ ጥላለች። ሳውዲ አረቢያ በአንድ በኩል በሴቶች መኪና እንዲነዱ እየፈቀደች፣ በሌላ በኩል አጥንት የሚሰነጥቅ መጋዝ የታጠቀ የወረቡላ ቡድን ወደ ሌላ ሀገር በመላክ ተቃዋሚዎችን ታሳርዳለች። ስለዚህ ልንሞኝ አይገባም ብለዋል የኬንታኪው ሪፐብሊካን ሴናተር ራምፖል። አፍጋኒስታን ዋና ከተማ ካቡል ውስጥ ዛሬ ማንነታቸው ያልታወቀ ታጣቂዎች ለፕሬዝዳንትነት የሚወዳደሩ በርካታ እጩዎች የቀድሞ ፕሬዝዳንት ሐሚድ ካርዛይ እና የሀገሪቱ መሪ አብዱላ አብዱላሂ በተገኙበት ስብሰባ ላይ ከባድ መሳሪያዎችና ጥይቶች ተኩሰዋል። ታጣቂዎቹ ዛሬ ባደረሱት ወቅት አብዱላ ለተሰብሳቢው ሕዝብ ንግግር በማድረግ ላይ ነበሩ ተብሏል። ወንጀል ብለውታል ጥቃቱንም። ጥቃቱ የተደረሰው በብዙ መቶዎች የተቆጠሩ የሂዝቢ ኢ ዋህዳት እና ኢስላም ፓርቲ አባላት መሪያቸው አብዱል አሊ ማዛሪያ የተገደሉበትን 24ኛ ዓመት መታሰቢያ በማክበር ላይ ነበሩ። በዛሬው ጥቃት ቢያንስ አንድ ሰው ተገድሎ ሌሎች 16 መቁሰላቸውን የጤና ጥበቃ ሚኒስትሩ አስታውቋል። አድማጮች፣ ለሰዓቱ የያዝናቸው አጠር ያሉ ምሽቱ ዜናዎች እነዚህ ነበሩ። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ ነኝ። አብረን ከአድማስ እንሻገር።
Gabina VOA. Let's cross boundaries together.
የምትከታተሉት ከአሜሪካ ድምጽ የሚተላለፈውን የጋቢና ቪኦኤ ዝግጅታችን ነው። ወደ ተከታዩ ዘገባችን እናልፋለን። በኢትዮጵያ 8.3 ሚሊዮን ሰዎች አስቸኳይ የሰብአዊ እርዳታ እንደሚያስፈልጋቸው ተገለጸ። ይህንኑ አስመልክቶ የብሔራዊ አደጋ ስጋት ስራ አመራር ኮሚሽን በተባበሩት መንግስታት ድርጅትና ከተለያዩ ሀገሮች አምባሳደር ተወካዮች ጋር ውይይት በማድረግ ላይ ይገኛሉ። በኢትዮጵያ 8.3 ሚሊዮን ሰዎች የአስቸኳይ የምግብና ምግብ ነክ ያልሆነ እርዳታ እንደሚያስፈልጋቸውም ኮሚሽኑ አስታውቋል። ከነዚህም ውስጥ 2.8 ሚሊዮኑ ሰዎች በግጭት ምክንያት ከአካባቢያቸው የተፈናቀሉ ናቸው ብሏል ኮሚሽኑ በሪፖርቱ። በውይይቱም ወቅት በአስቸኳይ የምግብና ምግብ ነክ ያልሆነ እርዳታ በአጠቃላይ 1.3 ቢሊዮን የአሜሪካ ዶላር እንደሚያስፈልግ ተገልጿል። ከሚያስፈልገው ገንዘብም የኢትዮጵያ መንግስት 60% የሚሸፍን ሲሆን ቀሪውን 40% ከሀገር ውስጥና ከውጭ ለጋሽ ድርጅቶች ጋር ለመሰብሰብ ማቀዱም ታውቋል። መለስካቸው አማሀ መግለጫውን ተከታትሎታል፣ ዝርዝሩን ይዞታል።
ብሔራዊ የአደጋ ስጋት ስራ አመራር ኮሚሽን ዛሬ ረፋዱ ላይ ለአጋር መንግስታትና ድርጅት ተወካዮች ይፋ ባደረገው የሰብአዊ እርዳታ እቅድ ዘንድሮ በኢትዮጵያ 8.3 ሚሊዮን ህዝብ የአስቸኳይ የምግብና ምግብ ነክ ያልሆነ እርዳታ እንደሚጠብቅ ገለጸ። የብሔራዊ አደጋ ስጋት ሥራ አመራር ኮሚሽን ከሚመለከታቸው አካላት ጋር በመሆን በመኸር ሰብል አብቃይና አርብቶ አደር አካባቢዎች የምግብ ዋስትና ጥናት በማድረግ ነው ይህን እቅድ ይፋ ያደረገው። በተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ወይንም ኦቻ ያሰራጫቸው አንዳንድ የጽሑፍ መረጃዎች 8.86 ሚሊዮን የሚሆን ህዝብ የምግብ ዋስትና ችግር ያለበት እንደሆነ ያመለክታሉ። አስቸኳይ እርዳታው እንዲደርሰው የተለየው ህዝብ ቁጥር ግን ከዚህ ዝቅ ብሎ 8.3 ሚሊዮን ሆኗል። ኮሚሽነር ምትኩ ካሳ እቅዱን ባቀረቡበት ወቅት ይህን ብለው ነበረ።
The Maher Assessment combined with HNO, Humanitarian Need Overview have identified
የማህር ወቅቱን ቅኝት ከሰብአዊ እርዳታ ፍላጎት አጠቃላይ ዳሰሳ ጋር አዋህደን ስንመለከተው እንደ አውሮፓውያን ዘመን አቆጣጠር በ2019 ዓ.ም 8.3 ሚሊዮን ህዝብ ምግብ ነክ የሆኑና ያልሆኑ እርዳታዎች እንደሚያስፈልገው ተለይቷል። ይህንን አጠቃላይ ፍላጎት ለማሟላት የሚያስፈልገው ሀብት ደግሞ 1.34 ቢሊዮን ዶላር ወይንም ከ28 ቢሊዮን ብር በላይ ነው። ከዚህ ውስጥ 600 ሚሊዮን ዶላር ለአስቸኳይ የምግብ እርዳታ የሚውለው፣ የቀረው 714 ሚሊዮን የአሜሪካ ዶላር ምግብ ነክ ላልሆኑ የእርዳታ አቅርቦት የሚውለው። አቶ ምትኩ ካሳ አክለውም የተረጂዎች ብዛት በተለያዩ አካባቢዎችና ምንስ አይነት እርዳታ ለምን ያህል ህዝብ እንደሚያስፈልግ ዘርዘር ያለ መረጃ አቅርበዋል።
Of the total number of people requiring humanitarian assistance in 2019, 46% are in Oromia, 22% in Somali.
በዚህ ዓመት ሰብአዊ እርዳታ ከሚጠብቁ ወገኖች መካከል 46% በኦሮሚያ፣ 20% በሶማሌ፣ 12% በአማራ፣ 10% በደቡብ ብሔር ብሔረሰቦችና ህዝቦች፣ 4% በትግራይ፣ እንደገና 4% በአፋር የሚኖሩ ናቸው። የቀሩት በጋምቤላ፣ በቤኒሻንጉል ጉሙዝ፣ በሐረሪና ድሬዳዋ ይገኛሉ። የእርዳታ ፈላጊው ህዝብ ቁጥር አምና ከነበረው 7.9 ሚሊዮን ዘንድሮ ወደ 8.3 ሚሊዮን ከፍ ብሏል፣ ወይም በ5.04% አድጓል ማለት ነው። ኮሚሽነር ምትኩ በገለጻቸው ማጠቃለያ ላይ ከእርዳታ ጋር ብዙ ጊዜ የሚወሳውን የጠባቂነት መንፈስና ራስን የመቻል የዕለት እርዳታና የዘላቂ ልማት ጥያቄን አንስተዋል። ጉዳዩ አዲስ እንዳልሆነ ያስታወሱት በብዙ ዓለም አቀፍ መድረጎችም ውሳኔ የተደረገበት እንደሆነ ያስገነዘቡት አቶ ምትኩ በዚህ ረገድ በኢትዮጵያ ውስጥ የወደፊቱ የትኩረት አቅጣጫ መሆን አለበት ያሉትንም ተናግረዋል።
I strongly believe that emergency food assistance, of course, save the lives of the people.
የአስቸኳይ ጊዜ ሁኔታ የምግብ እርዳታ የሰዎችን ሕይወት ያድናል የሚል ጠንካራ እምነት አለኝ። ይሁንና እንደ ኢትዮጵያ በተደጋጋሚ ድርቅ ለሚመታ አገር ይህ ዘላቂ መፍትሄ ሊሆን አይችልም። ስለሆነም መንግሥትም ሆነ ሰብአዊ አጋሮቹ ሁሉ ሰብአዊ እርዳታን በመጠየቅ ከተመሠረተው አቅጣጫ ወጥተው የማኅበረሰቦችንና የሀገራትን አይበገሬነትና በቶሎ ከጉዳት የማንሰራራት ጉልበት በሚፈጥሩ ሰብአዊ የልማት ሥራዎች ለማተኮር ጊዜው አሁን ነው።
ፎር ዘ ካንትሪ ላይክ ኢትዮጵያ
ይህን የሰብአዊ እርዳታ እቅድ ለማዘጋጀት በተካሄደው ጥናት በብሔራዊ የአደጋ ስጋት ሥራ አመራር ኮሚሽን አስተባባሪነት የፌዴራል ሚኒስቴር መሥሪያ ቤቶች፣ የክልል ዘርፍ ቢሮዎች፣ የተባበሩት መንግሥታት ድርጅት የተለያዩ አካሎች እንዲሁም ዓለም አቀፍ መንግሥታዊ ያልሆኑ ድርጅቶች መሳተፋቸው ታውቋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። በትግራይና በአማራ ክልል ህዝቦች መካከል ጦርነትና ግጭት እንዲኖር የጠባጫሪነትና ትንኮሳ የሚፈጽሙ የትግራይ ክልል አመራሮች ከድርጊታቸው እንዲቆጠቡ የአማራ ክልል ምክር ቤት አስጠነቀቀ። የአማራ ክልል ምክር ቤት አምስተኛ ዙር አራተኛ የስራ ዘመን 12ኛ መደበኛ ጉባኤውን ትላንትና ጀምሯል። ጉባኤው በዝግ ስብሰባ ሲካሄድ ውሏል። የክልሉን ሰላምና ጸጥታ ሁኔታም ዝርዝር ሪፖርት ገምግሞ ውሳኔ አሳልፏል። አስቴር ምስጋናው ዘገባ አላት።
የአማራ ክልል ምክር ቤት አምስተኛ ዙር አራተኛ ዓመት የስራ ዘመን 12ኛ መደበኛ ጉባኤውን ትላንት ጀምሯል። ጉባኤው የትናንትና ውሎውን በዝግ ሲመክር የዋለ ሲሆን አመሻሹን የክልሉ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ አሰማሀኝ አስረስ መግለጫ ሰጥተዋል። ጉባኤው በትናንትና ውለው የክልሉን የሰላምና የጸጥታ ሁኔታ የቀረበለትን ሪፖርት ካደመጠና ከገመገመ በኋላ ጠንካራ ውሳኔዎችን እንዳሳለፈ ነው ጽህፈት ቤት ኃላፊው የተናገሩት። በተለይ በአሁኑ ሰዓት በአማራና በትግራይ ህዝቦች መካከል የነበረውን መልካም ግንኙነት በማሻከር ጦርነትና ትንኮሳ እየፈጸሙ ላሉ የትግራይ ክልል አመራሮች ከድርጊታቸው እንዲቆጠቡ ምክር ቤቱ አስጠንቅቋል ብለዋል።
በሁለቱ ህዝቦች መካከል ግጭት ለመፍጠር አንዳንድ አካላት እያደረጉ ያሉት ድርጊት በአማራ ክልል ምክር ቤት ምንም አይነት ተቀባይነት እንደሌለው ገምግሟል። በዚህ ረገድ ከትግራይ ክልል አመራሮች በኩል የጦርነት ቅስቀሳዎች፣ ሰፊ ወታደራዊ ዝግጅት፣ ወደ አማራ ክልል አዋሳኝ አካባቢዎች ሰራዊት የማቅረብና አንዳንድ ጸባጫሪ አካሄዶች በአስቸኳይ እንዲቆሙ ከዚህ ድርጊታቸውም እንዲቆጠቡ ምክር ቤቱ አጽንኦት ሰጥቶ አሳስቧል። ከዚህ አልፎ በትግራይ ክልል የመሸገው በተለይ በለውጡ የተገፋው ስልጣኑን ያጣው ዘራፊው ቡድን የመቀሌው ቡድን ጦርነት ለመለኮስ ወይም ግጭት ለመፍጠር ቢፈልግ እንኳ ሰላም ወዳዱ የትግራይ ሕዝብ ዝም ብሎ ይመለከተዋል ብለን አናምንም። ምክንያቱም ከጦርነት የሚገኝ ምንም ነገር ስለሌለ የጦርነት ውጤቱ ጥፋት ነው። የጦርነት ውጤቱ ውድመት ነው። ከጦርነት የሚያተርፍ አካል የለም። በታሪክም በብዙ የጦርነት ታሪኮቻችን ያተረፍነው ነገር የለም።
ምክር ቤቱ ትናንት ባወጣው መግለጫ ላይ በመነሳት በተለይ በትግራይና በአማራ ክልል አዋሳኝ ድንበሮች አካባቢ እየሰፈረ ስላለው ጦርና በትግራይ አመራሮች በኩል እየተሰነዘረ ያለውን የጠባጫሪነት ቅስቀሳ በተመለከተ የክልሉን መንግስት አቋም ለመጠየቅ ወደ ትግራይ ክልል ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ በተደጋጋሚ ስልክ ብደውልም መልስ ማግኘት አልቻልኩም። ነገር ግን ከወራት በፊት የትግራይና የአማራ ክልል ርዕሰ መስተዳደሮች በአዲስ አበባ ሂልተን ሆቴል በተደረገው የቃለ ሰላም ስምምነት ላይ የትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረ ጽዮን ገብረ ሚካኤል የሚያስፈልገውን መስዋዕትነት ከፍለን ሰላማችንን እናስቀጥላለን፣ ሰላም ከፖለቲካ ይበልጣል ማለታቸው ይታወሳል።
የፖለቲካ ልዩነት አስቀድመን ሰላማችን ችግር የሚፈትበት ሁኔታ እንዲፈጠር እንፈልገው። የቆይ ሰላም ማን ነው? ፖለቲካው ከሰላም ላይ ምንም የለም። ከዚህ ቶሎ መውጣት አለብን። ቶሎ በአማራ ላይ የምናነሳው ምንም የለም። በግልጽ ለምናገር በፖለቲካ ነው፣ በቀጥታ ምንም የምናነሳው የለም። ጥቂት ሰዎች አሉ፣ ፖለቲከኞች የሚሉ በኃላፊነት ያላቸው የራሳቸው አጀንዳ እንዳላቸው ግን እናውቃለን። ሊያበጣብጡ ነው የሚፈልጋሉ። የወሰን አይደለም፣ የምናምን አይደለም። ስርዓት አለ ሁሉ ከውጭ ሀገር እየጠርና በውስጣችን የውጭ ሀገሩ ተወያይቶ ጨርስ ይቻላል። ይቺ መሬት ሄደች እንደዚህ የሚባል አጀንዳ ለእኛ አጀንዳ አይደለም። ግጭት የሚባል የሚፈልጉ ነው ገሮ ንጋች ነበርባል። እስካሁን ከአሁን በኋላ ሰው ንጋች ነበር ህዝብ አይፈልግም። ከግጭት ማትርፎናል ባይ ያማረስ አሁን መስዋዕትም ከፍለን ሰላማችንም ማስቀጠል እንፈልጋለን። ተገቢ ጥረት እናደርጋለን። ድርጅቱም መንግስትም ህዝብም እየተናበበም ነው እየሰራ ያለው።
ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እንለፍ። የሐዋሳ ኢንዱስትሪ ፓርክ ሰራተኞች አድማ መጥተዋል። ሰራተኞቹ አድማ የመቱበት ምክንያት በተደጋጋሚ ጊዜ አቅርበናል ያሉት የደሞዝ ጥያቄ ምላሽ ባለማግኘቱ መሆኑንም ተናግረዋል። ሰራተኞቹ ደህንነታቸው እንደማይጠበቅና ለጾታዊ ጥቃትና ዝርፊያም እንደሚቃለጡ ገልጸዋል። በኢንቨስትመንት ኮሚሽን የሐዋሳ ኢንዱስትሪ ፓርክ ስራ አስኪያጅ አቶ በላይ ኃይለ ሚካኤል ችግሩ የአንዳንድ ኩባንያዎች አስተዳደር በደል ነው ብለዋል። ዮናታን ዘብዲዮስ ዝርዝር አለው።
በሺዎች የሚቆጠሩ የሐዋሳ ኢንዱስትሪ ፓርክ ሰራተኞች ዛሬ በተለይ ከሰዓት በፊት ደርሶብናል የሚሉትን በደል ምክንያት በማድረግ ስራ የማቆም አድማ መጥተዋል። ሰራተኞቹ የምንሰራው ስራና የሚከፈለን ደሞዝ እጅግ የተራራቀ ነው ማለት ነው ስራ የማቆም አድማ የመጡት። ሰራተኞቹ እንዳሉት በተደጋጋሚ ጊዜ ለጠየቁት ለደሞዝ አንሶናል ጥያቄያቸው ምላሽ የሰጠ አካል የለም። ስሟ እንዲገለጽ አልፈለገችው የፓርኩ ሰራተኛ ለሁለት ዓመት ሙሉ በሐዋሳ ኢንዱስትሪ ፓርክ እንደሰራች ተናግራ በወር የሚከፈላቸው 750 ብር ኑሯቸውን መቀለስ ይቅርና የቤት ክራይ ለመክፈል እንዳላስቻላቸው ገልጻለች። ሰራተኞች ደህንነታቸው ስለማይጠበቅ ለጾታዊ ጥቃትና ዝርፊያ እንደሚጋለጡም ገልጻ የስነ ልቦና ጫናም እንደሚደርስባቸው ተናግራለች።
በሚከፈለው ደሞዛችንም አእምሯችን እናጽናናለን። አእምሯችን እንዳጽናና የሚከፈለው ደሞዝ ይሄ 750 ነው። በውጭ ወደ ውጭ ወጣን እንትን ስንባል የቻይና ሰራተኞች ናት የቻይናዎች ናቸው የምንባለው፣ እንደዛ በማለት እኛ አእምሯችን እየተጎዳን ያለ ነው። በዛ መሀል ላይ እንደገና እነሱ ወደዚህ ስንመጣ ደሞዛቸው 1500 ነው እስከ 2000 ነው የሚከፍላቸው ብለን የመጣ ነው። ግን አሁን እዚህ እየተከፈለና ያለው 750 ነው። አሁን 2 ዓመት ሊሞላኝ ነው። አሁን እኔ እየሰራሁ አሁን እኔ ትርፋማ ካልሆነ ይሄ ሌላ ይሄ መጣ ትርፋማ ከሆነች ምን ያደርጋል? እኔ የመጣሁት ትርፋማ ቢሆን ነው ትርፋማ ሆኛለሁ ብዬ እሰራለሁና አሰራለሁ። እና እንደዛ ስለሆነ አሁን የሚሆነው ነገር የሚስተካከልልን።
ፓርኩ ከተቋቋመበት ዓላማዎች ውስጥ አንዱ ለአካባቢ ወጣቶች የስራ እድል መፍጠር ሲሆን የውጭ ምንዛሪ ማስገኘትና የቴክኖሎጂ እውቀት ሽግግር ማድረግ የአጭርና የረጅም ጊዜ እቅዶቹ ናቸው። በአንጻሩ ግን የተቀጠሩ ሰራተኞች በአጭር ጊዜ ውስጥ ፓርኩን ጥለው ይፈልሳሉ የተባለ ይወቀሳል። ሰሞኑን በፓርኩ ውስጥ ተመሳሳይ ችግር ተፈጥሮ እንደነበር ተናግረው የማታለልና የማባበል ስራዎች ካልተቀረፈ በስተቀር ችግሩን ሊባት እንደማያገኝም ቅሬታ ተናጋሪዎች ገልጸዋል። ዛሬ በኢንዱስትሪ ፓርክ ውስጥ የነበረው ውዝግብ አድማ የመቶበት ምክንያትና የሰራተኞች ድምፅ እንዳይሰማ የተደረገ ሲሆን ጋዜጠኞች ድምፅና ምስል እንዳይቀርጹ ክልከላ ተደርጎባቸዋል። በኢንቨስትመንት ኮሚሽን የሐዋሳ ኢንዱስትሪ ፓርክ ስራ አስኪያጅ አቶ በላይ ኃይለ ሚካኤል በፓርኩ ውስጥ ከ20 በላይ ኩባንያዎች መኖራቸውን ጠቅሰው ችግሩ የተለመደ ነው ብሏል።
አልፎ አልፎ እንደዚያ ያን ነገር ይከሰታል፣ ቅሬታ ያነሳል፣ ከዛ በኋላ ስክል ይደረጋል።
ችግራቸው ተነግሯቸው ማስተካከል ያልቻሉ የአንዳንድ ኩባንያዎችና የአስተዳደር በደል መሆኑን ገልጸዋል። የደሞዝ ጥያቄ ተገቢ ሆኖ ሳለ ስለምን እልባት አያገኝም ለሚለው ጥያቄ የኢንቨስትመንት ኮሚሽን የሰራተኞች ጥያቄ ዙሪያ ግብረ ኃይል ተቋቁሞ እየሰራ እንደሆነ ነው የሚናገሩት።
ይህ ሳምንቱ ጉዳይ እነዚህ አሁን 3 ካምፓኒዎች ማሻሻል ያልቻሉ ናቸው። ማስተካከል ያልቻለው ብዙ ነገር አለ። በዛ ምክንያት ነው በአንድ ላይ ሊመጡ የቻሉትና ይኖራል።
መልካም። ታዲያ እንደዚህ ችግር መኖሩን ከታወቀ አቶ በላይ ለምን ማስተካከል አልተቻለም? እንግዲህ ረጅም ዓመት ነው ጥያቄ ደሞዝ አንሶናል፣ ደህንነታችን አይጠበቅም የሚል ሀሳቡ ነው የሚያነሱት ሰራተኞቹ። አንድ ሪፖርትም አይቼ ነበረ፣ ጥናት ተሰርቷል። እና መፍትሄ እንዴት አልተገኘም?
መፍትሄ እየተሰራበት ነው። የሌበር ዩኒት በኢትዮጵያ ኢንቨስትመንት ኮሚሽን ስር ሌበር ዩኒት ተቋቁሟል። ይህንን ጉዳይ ማኔጅ የሚያደርግ ያ ዩኒት ዲቪዥን አለ። የደሞዝ ጥያቄ ያው ሊጠየቅ ይችላል። አምና ይሄ ጥያቄ ተነስቶ ኢንሴንቲቭ እንትን እንዲጠቀሙ አበረታታናቸው። በዛ ምክንያት ኦልሞስት አሁን 80-90% ካምፓኒዎች፣ ሰራተኞች በቃ ሰላም ናቸው። በአመረቱት መጠን ገቢ እንዲያገኙ እንዲሰጣቸው ከደሞዛቸው በተጨማሪ አሁን አንድ ሰራተኛ ከ500-1000 ብር ያገኛል። ኦፕሬተሮች በየቀኑ 10 ብር፣ 15 ብር፣ 20-30 በደሞዛቸው ላይ በአመረቱት መጠን ያ የሆነ ሲሄድ ነገሮች ሁሉ እየተስተካከሉ መጥቷል። ግን አሁን እነዚህ ጥቂት ካምፓኒዎች ኢንሴንቲቭ ሜተዶን ኢንትሮዲውስ ያላደረጉ ፕሮዳክቲቪቲያቸው ኢንክሪዝ ያላደረገ የኤችአር ዩኒቱ በደንብ እየሰራ ያለ ኤክስፓርቶቹና ሰራተኞቹ መግባባት ያቃታቸው ካምፓኒዎች ናቸው። አሁን እንደዚህ እየተቸገርን ያለው
በፓርክ ውስጥ ችግር መኖሩ ስለታመነበትም ተጨማሪ ጥቅማ ጥቅሞች ለሰራተኞች እንደሚሰጥ የተናገሩት ስራ አስኪያጁ ችግሩ አሁን በተጨባጭ ያለው ይህንን ጥቅማ ጥቅምና ማበረታቻ አናደርግም በሚሉ ኩባንያዎች ውስጥ ነው ብለዋል። በኢንዱስትሪ ልማት ኮርፖሬሽን ኮሚሽን የአዋሳ ኢንዱስትሪ ፓርክ ስራ አስኪያጅ አቶ ፍጹም ከተማ በኩላቸው የሰራተኞች ደህንነትን በተመለከተ የማይካድ ችግር መኖሩን ያምናሉ።
ከሰራተኞች ደህንነት ጋር የተያዘ ከሴኩሪቲ ጋር ተያይዞ ችግሮች አሉ። ማንከደው በተለይ ማታ ሺፍት ላይ በየሰፈራቸው ሲገቡ አንዳንዴ የሚነጠቁበት አጋጣሚዎች አሉና ብዙ ጊዜ ከኢንቨስተሮቹም ሪፖርት ይደረጋል። እሱን ለመፍታት ከክልሉ ፖሊስ ጋርም ከአዋሳ ከተማ ፖሊስ ጋር በቅርበት እየሰራን ያለ ነው። እስካሁን እንግዲህ ከመሰረተ ልማት ችግሮች ጋር በተያያዘ አንዳንድ ቦታዎች መኪና የማያስገቡ ቦታዎች አሉ። ልጆቹ ወክ ሲያደርጉ የሚደርስባቸው ነገር አለ። ስለዚህ እንደ ሌላ አማራጭ ከክልሉ ፖሊስ ከከተማ ፖሊስ ጋር የምንሰራው እንዳለ ሆኖ ህብረተሰቡን የማሳተፍ ስራ ደግሞ እንደዚሁ የሚያሰራ ስራ ቀርጸን አሁን እየተንቀሳቀሰን ነው።
ከደሞዝ ማነስ፣ ከስራ ጫናና ከተያያዙ ችግሮች ጋር በተያያዘ ከፍተኛ የሆነ የሰራተኞች ፍልሰት አለ ለሚባለውም አቶ ፍጹም ሰሞኑን ከቪኦኤ ጋር በነበረው ቆይታ ይህንን ብሏል።
ሰራተኛ ፍልሰት ጋር እንግዲህ መጀመሪያ አካባቢ ኦፕሬሽን ሲጀምር ፓርኩ ተርኖቨሩ ከፍተኛ ነበር። እንግዲህ ለኢንዱስትሪውም አዲስ ከመሆን አንጻር የስራ ባህላችንም ያን ያህል የሚያኮራራ ካለመሆኑ አንጻር ቻሌንጆችን ከመሸሽ ሰራተኞች ይወጣሉ። ሁለተኛ ከደሞዝ ጋርም ተያይዞ የሚያነሱት ነገር አለ፣ በቂ አይደለም ብለው ይወጣሉ። ሶስተኛ ደግሞ ምናልባት የተለየ ደግሞ አማራጭ የተሻለ አማራጭ አግኝተው የሚወጡ ሰራተኞች አሉ።
የአዋሳ ከተማ ንግድና ማህበራት ዘርፍ ምክር ቤት አደረግኩ ያለው ጥናት በፓርኩ ውስጥ የሰራተኞች ደህንነት እንደማይጠበቅ፣ ሰራተኞች ለጥቃትና ጾታዊ ትንኮሳ እንዲሁም ለዝርፊያ እንደሚጋለጹ መግለጹ ይታወቃል። የአዋሳ ኢንዱስትሪ ፓርክ እስካሁን 25,000 ለሚሆኑ አካባቢ ወጣቶች የስራ እድል ፈጥሯል ነው የተባለው። ለአሜሪካ ድምጽ ራዲዮም ዮናታን ዘብዲዮስ ሐዋሳም።
ዮናታንን ለዘገባው እናመሰግናለን። ዮናታን በዘገባው ላይ እንደጠቀሰው አድማው በትላንትናው እለት የተመታ የስራ ማቆም አድማው ማለት ነው በትላንትናው እለት የተደረገ እንደነበረ ነው። በዛሬው እለት ባደረሰን ሌላ ዘገባ ደግሞ ትላንትና የስራ ማቆም አድማ መጥተው የነበሩ የአዋሳ ኢንዱስትሪ ፓርክ ሰራተኞች ከስምምነት ላይ በመደረሱ ወደ ስራቸው መመለሳቸውን ፓርኩ አስታውቋል ብሎናል። ስራ የማቆም አድማ መጥተው የነበሩት የአንድ ኩባንያ ሰራተኞች እንጂ እንደ አጠቃላይ የፓርክ ሰራተኞች መገለጽ የለበትም ብለዋል የፓርኩ ስራ አስኪያጅ። የደቡብ ክልል ሰራተኛና ማህበራዊ ጉዳይ ሰላማዊ የኢንዱስትሪ ግንኙነት ዳይሬክቶሬት ከሰራተኞችና አሰሪዎቻቸው ጋር መወያየቱን ገልጾ ሰራተኞቹ ስራቸውን እየሰሩ መብታቸውን እንዲጠይቁና ባለሀብቶቹ ደግሞ አለ የተባለውን ችግር እንዲፈቱ መተማመናቸውም ተነግሯል። የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን የደቡብ ክልል ቅርንጫፍ በበኩሉ የሐዋሳ ኢንዱስትሪ ፓርክ ሰራተኞች ችግር የሚፈታው መብታቸውም የሚከበረው በማህበር ሲደራጁ ነው ብሏል። ሰራተኞቹ ከውይይቱ በኋላ ወደ ስራ የተመለሱ ቢሆንም የደሞዝ የሰራተኞች አያያዝና ደህንነታቸውን የተመለከቱ ጉዳዮች እልባት እንዲያገኙ እየጠየቁ ናቸው። ወደ ተከታዩ ዘገባችን እናልፋለን። በሐረሪ ክልል ማንነታቸው ያልታወቁ የመሬት ይገባናል ጥያቄ ያነሱ ግለሰቦች በከተማዋ ነዋሪዎች ላይ ጥቃት ማድረሳቸውንና በርካታ ቤቶችን ማፍረሳቸው ተገለጸ። በአሁኑ ሰዓት አካባቢው እየተረጋጋ መሆኑን የገለጹት ቅሬታ አቅራቢዎቹ ጥቃቱ ግን ብሔር ተኮር እንደሆነ ተደርጎ በማህበራዊ ሚዲያ የሚነገረው ስህተት ነው ብለዋል። ፖሊስ አካባቢውን አረጋግቻለሁ፣ እርቅ ለመፍጠርም ጥረት እያደረግኩ ነው ብሏል። የዓይን እማኞች በአካባቢው የመከላከያ ሰራዊት ሰፍሮ ይገኛል ብለዋል። አዲስ ቸኮል ዝርዝሩን አድርሶናል።
የሐረር ቢራ ፋብሪካ በሚገኝበት አካባቢ መጥተው የሰፈሩና አካባቢው ለኛ ይገባናል ብለው የተነሱ ግለሰቦች በአካባቢው ነዋሪዎችና በቤቶች ላይ ጥቃት መፈጸማቸውን ስማቸው እንዲገለጽ ያልፈለጉ የአካባቢው ነዋሪዎች በተለይ ለቪኦኤ ተናግረዋል።
በእርግጥ ማንም የትኛውን ብሔር የማያውቁ ሰዎች ናቸው። መሬት ይገባናል ከሌላ አካባቢ ላይ መጥተው ሰፍረው እዛ አካባቢ የሚኖሩት ሰዎች ላይ ቤት የማፍረስና ጉዳት የማድረስ ነገሮችን አድርገዋል።
ምን አይነት ጉዳት አደረሱ?
ያው ቤታቸውን በማፍረስ ማለት ነው። በወሰዱት እርምጃ እንደዚህ አይነቱ ድርጊት ሐረር ላይ ሊደረግ አይገባም በሚል ከአካባቢው ሰው ጋር ግጭት ፈጥረዋል። ፌደራል ፖሊስ፣ የክልሉ ፖሊስ ጉዳዩን ለማብረድ ሞክረዋል። ግን ያው ነገሮች ሐረር ላይ የሚጠበቁ ነገሮች አሉ። የተካሄዱ ነገሮች እዛ አካባቢ
አካላዊ ጥቃትና የቤት ማፍረስ ችግር የደረሰባቸው በብሔር የተለዩ ግለሰቦች ሳይሆኑ ሁሉም የአካባቢው ነዋሪዎች ሰለባ ነበሩ ብለዋል አስተያየት ሰጫችን። እነኚህ የአካባቢው ነዋሪ አይደሉም የሚባሉት ጥቃት አድራሽ ግለሰቦች የሐረር ቢራ ፋብሪካን እና ሌሎች ግለሰቦች ያለሙትን ደን መመንጠራቸውንም ጠና መንግስቱ የተባሉ የአካባቢው ነዋሪ ለቪኦኤ ተናግረዋል።
እርሻውን የሰው እርሻ በሰው ይዞታ ስር ያለ እርሻ የራስ ነው በሚል ገብቶ ጫካ መንጠር ያደረጉበት ጊዜ አለ።
መቼ ማለት ነው?
እሱ ከአንድ ከወር ከ15 ቀን በፊት ነበረ። ትላንትና ወዲያ ግን አልታየም። የግለሰብም እርሻም አለ። ወደ እሱም ብዙ አልገቡም፣ ግን ትነግሮታል። ቢሮ ያሳደገው ማለት ትንሽ ነግሮታል። የግለሰቦች ግን ብዙ ተነግቶ ነበር። የጓደኛዬም ስላለ እዛ እርሻውን ነግቶበት ምናምን በቃ ደረሻ መከላከያ መጥቶ ነው እሱ የበከል።
ድርጊቱ ሲፈጸም የነዋሪዎችን ደህንነት በማስጠበቅ ረገድ ፖሊስ ተገቢውን ጥበቃ አላደረገም ይላሉ አቶ ጠና።
እና የሀረሪ ፖሊስ ዝም ብሎ እያያቸው ነበር። ምንም አይነት የመከልከልም የምንም እንትን አላጋጠማቸውም።
ችግሩ በግለሰቦች የተነሳ ግጭት ነው የሚሉት የክልሉ ፖሊስ ኮሚሽን ኮሚሽነር ረመዳን ኡመር ግን ለግል ጥቅማቸው የሚንቀሳቀሱ ግለሰቦች የፈጠሩት ችግር ነው ብለዋል። ፖሊስን መፍትሄ ለማምጣት ጥረት እያደረገ ነው ይላሉ።
ከሁለትና ሶስት ግለሰቦች ኢንተረስት የተነሳ እነሱ ወደ ሌላ አቅጣጫ የራሳቸው ፍላጎትና ጥቅም ማለት ነው ለህብረተሰቡ አገልግሎት ለመስጠት ለማንም ሃይማኖት፣ ብሔር ወይ ደግሞ ለማንም ብለው ሳይሆን ለግል ጥቅማቸው የሚንቀሳቀሱ ሰዎች ተነስተው በራሳቸው ፍላጎት ማለት ነው የጀመሩት። ረጅም ጊዜ ሲንከባለል የመጣ ነገር አለ በእነሱ አማካኝነት ማለት ነው። እና አሁን በቁጥጥር ስር ሄደው ለህግ መቅረብ አለባቸው የሚለው ውሳኔ ላይ ተደርሶ በሌላ በኩል ይሄ ነገር ሙሉ ለሙሉ የመጨረሻ እልባት እንዲያገኝ ሁሉም የጸጥታ ኃይል እና የክልሉ ፍትህ ቢሮም ጨምሮ እየተሰራ ያለበት ሁኔታ ነው ያለው። በሰፋ መልኩ ለመናገር ያው ምርመራ እየተካሄደበት ያለው ነገር ነው። ትንሽ አጭር ጊዜ ግን ከዛ በኋላ የበለጠ እናብራራዋለን ብዬ ነው የማስበው።
የመከላከያ ሰራዊትም የአካባቢውን ጸጥታ በማስከበር ረገድ የበኩሉን እየተወጣ እንደሚገኝ ነዋሪዎች አረጋግጠውልናል።
እና አሁን በመከላከያ ስር ነው ያለው ምናምን።
ግለሰቦች በቀበሌ 16 የሌሎችን መኖሪያ ቤቶች እያፈረሱ አካባቢውን ለማስለቀቅ ጥረት በሚያደርጉበት ወቅት መንግስትም ከዚያ ብዙም ባራቀ ስፍራ አዲስ እየተገነቡ ያሉ ህገወጥ መኖሪያ ቤቶችን ግንባታ ማስቆሙና ጅምሮችን ማፍረሱ በመጀመሪያ ላይ ከአጥፊዎቹ ግለሰቦች ጀርባ መንግስት ያለ እንዲመስል አድርጎ ነበር። ሆኖም ስማቸውን መግለጽ ያልፈለጉ አንድ አመራር መንግስት በቅርብ ጫካ መንጥሮ ቤት እየሰሩ ያሉትን አስቆም እንጂ ነባር ህገ ወጥ ቤቶችን ወደ ማፍረስ አልገባም ይላሉ። ይህን ድርጊቱንም በአሁኑ ሰዓት ሙሉ በሙሉ ማቆምን ይናገራሉ። ለአሜሪካ ድምጽ ራዲዮ ለተጠናቀረው ዘገባ አዲስ ቸኮል ነኝ ድሬዳዋ።
አዲስ ቸኮልን ለዘገባው እናመሰግናለን። እንግዲህ አድማጮች፣ የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አማሪክ፣ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩኝ። ዝግጅታችንን በቴክኒክ ያቀናበረልን ሞክቢል ያብሮ ነው። ጉዟችሁ የሰመረ ይሁን እያለን እንሰላበታለን። በጂጂ ሙዚቃ አሞራ ወድጄ መልካም ምሽት። በነገው ጉዞ እንገናኝ።
kun radio sagale americati.